ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በጥያቄ እንደርደር። ዛሬ በአንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆን?
አረ ለመሆኑስ የነገው ማንነታችን ከዛሬው በርግጠኝነት የተለየ ብቻ ሳይሆን የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ልብንል ይሆን?
ባጭሩም የነገው ማንነታችን አለመታወቅ ብቻ ሳይሆን ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ሊታወቅ የማይችል መሆኑን ነው ድምዳሜው የሚያስረዳው።
የሁለት ዓለም ቀን መቁጠሪያ ላላቸው አንዱን በእለት ኑሯቸው መገልገያ
ሌላውን በመጡበት ባህል ውርስ ላደረጉ በውጭ ሀገር ለሚኖሩ አድማጮቻችን አዲሱ ዓመት ከገባ በመጀመሪያው የራዲዮ መጽሔት መገናኘታችን ነውና
እንኳን አደረሳችሁ። ያን ይህንኑ የዘመን መለወጥ አስተካከን በጊዜ ውስጥ ስናልፍ የሚገጥመንን
ዛሬ ላይ ሆነንም ነገን በተከፈተ ልብ አሻግሮ የማየት እድል የሚፈነጥቁ ሐሳቦች ያዘለው ጨምሮ ለምሽቱ ከተሰናዱ ልዩ ልዩ ዝግጅቶች ጋር
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ታህሳስ 30 2015 ዓመተ ምህረት የኢየሱስ ክርስቶስ ልደት በዓል ገና በትናንትናው ዕለት በሀገር ውስጥና በውጭ ሀገር ከሚኖሩ የክርስትና እምነት ተከታይ ኢትዮጵያውያን ዘንድ በከፍተኛ ድምቀት ተከብሮ ውሏል።
በዓሉን ያከበራችሁ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ።
የሰዓቱን የዓለም ዜና እናስቀድማለን።
ጠብቁን።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሶማሊያ መንግስትና የአልሸባብ ታጣቂዎች ቡድን የሰላም ንግግር እያደረጉ ነው መባሉን አስተባበሉ። ማስተባበያው የተሰማው አብዱልፋታ ካሲም ሙሐመድ የተባሉ የሀገሪቱ ምክትል መከላከያ ሚኒስትርና የህዝብ እንደራሴ የቅዳሜ ዕለት የአልሸባብ ታጣቂ ቡድን ከመንግስት ጋር ለመነጋገር ጥያቄ ማቅረቡን መናገራቸውን ተከትሎ ነው። አንድ መንግስት ከፍተኛ ባለስልጣን ቆየት ብለው መንግስት ከታጣቂው ቡድን ጥያቄ ቀርቦለታል መባሉን አስተባብለዋል። ከቡድኑ ምንም አይነት ጥያቄ አልቀረበልንም ያሉት የብሔራዊ ደህንነት አማካሪው ሼክ አለይ ሚኒስትሩ በተሳሳተ መንገድ ንግግራቸው እንደተወሰደ ለአሜሪካ ድምፅ ተናግረዋል። በአልሸባብ ላይ የሶማሊያ መንግስት ያለው አቋም እንዳልተለወጠም አክለዋል። እንደ ቡድን ከእነርሱ ጋር እየተደራደርን አይደለም። ይሁንና ከቡድኑ መለየት የሚሹ በሂደት ውስጥ አልፈው የመንግስትን ምህረት ማግኘት ይችላሉ ሲሉ አክለዋል በዋትሳፕ አውታር በኩል በላኩት መልእክት። አልሸባብም በበኩሉ ከመንግስት ጋር ንግግር አለማድረጉን አስተባብለዋል። ከቡድኑ ጋር ትስስር ያለው ድረገጽ ምክትል የመከላከያ ሚኒስትሩ የተናገሩለት የሰላም ንግግር መሰረተ ቢስ ነው ብለዋል። በመካከላችን ንግግር እንደሌለ፣ ንግግርም እንደማይኖር አረጋግጣለሁ ሲሉ ማንነታቸው ያልተገለጸ የቡድኑ አመራር ለድረገጹ መናገራቸው ተዘግቧል። በጥር 2018 የአውሮፓውያኑ ዘመን አሊ ድሬ በመባል የሚጠሩት አሊ ሙሐመድ ራጊ የተባሉት የቡድኑ ቃል አቀባይ የሰላም ንግግር ከጅምላ ጨራሽ መሳሪያ በላይ የበለጠ አደገኛ ነው ሲሉ መናገራቸው ይታወሳል። ሩሲያ በተቆጣጠረችው የዩክሬን ዶንቴስክ ክልል የሚገኙ ሁለት የእንፋሎት ሙቀት ማብለያ ጣቢያዎች በዩክሬን ጦር በተሰነዘሩ የሮኬት ጥቃቶች እንደወደሙ ሞስኮ የሾመቻቸው ባለሥልጣናትና የሩሲያ መንግሥት የዜና አገልግሎት በዛሬው ዕለት አስታውቀዋል። ቀደም ብሎ የወጣው የሮይተርስ ዘገባ ዙሪስና ኖቪ ስቪት በሚባሉ ስፍራዎች ያሉት ጣቢያዎች እንደተመቱና በስራ ላይ የነበሩ እንደተጎዱ ባለስልጣናት በቴሌግራም አውታር ላይ መጠቆማቸውን ዘግቦ ነበረ። የሩሲያ መንግስት ዜና አገልግሎት በኖቪ ስቪት አንድ ሰው እንደተገደለ ዘግቧል። ከጣቢያው ፍርስራሽ ውስጥ የአንድ ሴት በድን ወጥተዋል ሲል የአደጋ ጊዜ አገልግሎት ወኪሎችን ጠቅሶ ዘግቧል። ጥቃቱን በተመለከተ ከዩክሬን በኩል የተሰጠ ምላሽ የለም። ዩክሬን ሩሲያ ውስጥ በተደረጉም ሆነ በሩሲያ ቁጥጥር ስር ባሉ ግዛቶቿ ላይ በሚወሰዱ ጥቃቶች ዙሪያ እስካሁን ኃላፊነት አለ ወሰደችም። ዶፍ ዝናብና አውዳሚ አውሎ ንፋስ በካሊፎርኒያ በሚገኙ በመቶ ሺዎች የሚቆጠሩ መኖሪያና ንግድ ቤቶችን ካለመብራት አስቀርተዋል። poweroutage.org በተሰኘው ተቋም መሰረት ከ330,000 መኖሪያና ንግድ ቤቶች በላይ እሁድ ከሌሊቱ 9 ሰዓት ጀምሮ የኤሌክትሪክ አገልግሎታቸው ተቋርጧል። ከአዲስ አመት ሳምንት መገባደጃ ወዲህ በጅጉ በከፋው የአየሩ ሁኔታ ምክንያት እስካሁን 6 ሰዎች ሞተዋል። ከነዚህ መካከል በተንቀሳቃሽ ቤት ላይ በወደቀ ዛፍ ምክንያት ህይወቱን ያጣ ጨቅላ ይገኝበታል። የአየር ሁኔታ ትንበያ ባለሙያዎች በሌላ ዙር ከፍተኛ መጠን ያለው ውሃ ያረገዘ አውሎ የሰማይ ላይ ጅረት ይሉታል እርጥብ ትሮፒካል አየር ምክንያት ሰኞ ዕለት ካሊፎርኒያ በዝናብና በበረዶ ተራራ ልትናጥ እንደምትችል አስጠንቅቀዋል። ብሔራዊው የአየር ንብረት አገልግሎት በተደጋጋሚ የሚከሰተው ከልክ ያለፈ ዝናብ ተዳምሮ ወንዞች ከዚህ በፊት ከታየው ሁሉ በሚልቅ መጠን እንዲሞሉ ስለሚያደርጋቸው በመካከለኛው ካሊፎርኒያ የጎርፍ መጥለቅለቅ ሊከሰት እንደሚችል በትናንትናው ዕለት አስታውቋል። ዘገባው የሮይተርስ ነው። በስተመጨረሻም የፍልስጤም የውጭ ጉዳይ ሚኒስትር እስራኤል የጉዞ ፍቃዳቸውን ለሰረዘችባቸው በዛሬው ዕለት አስታወቁ። የአሁኑ እርምጃ የከረረ አቋም ያለው አዲሱ የእስራኤል መንግስት በፍልስጤማውያን ላይ እንደሚተገብራቸው ከቀናት በፊት ካስታወቃቸው አራቂ እርምጃዎች ክፍል አንዱ ተደርጎ ታይቷል። ራይድ ማልኪ የብራዚል ፕሬዚደንት በዓለ ሲመትን አክብረው ሲመለሱ እስራኤል የጉዞ ፍቃዳቸው እንደሰረዘችባቸው እንደሰሙ ተናግረዋል። ይህ የጉዞ ፍቃድ የፍልስጤም ባለስልጣናት ከመደበኛ ፍልስጤማውያን በተለየ መልኩ በእስራኤል ቁጥጥር ስር ባለችው ዌስት ባንክ በቀላሉ እንዲገቡና እንዲወጡ ያስችላቸዋል። የእስራኤል መንግስት ይህን እርምጃ ያጸደቀው ፍልስጤማውያን የተባበሩት መንግስታት ድርጅት ከፍተኛ የዳኝነት አካል እስራኤል የተቆጣጠረቻቸውን ቦታዎች በተመለከተ ሐሳቡን እንዲሰጥ ግፊት በማድረጋቸው ለመቅጣት መሆኑ ተዘግቧል። ይሄ ውሳኔ የአሁኑ የእስራኤል መንግስት ስልጣን በያዘ በጥቂት ቀናት ውስጥ በፍልስጤማውያን ላይ የያዘውን የከረረ አቋም የሚያሳይ ነው ተብሏል። ዓለም አቀፍ ህጎችን በመጣስ ረገድ ልትቀጣ የሚገባት እስራኤል መሆኗን የተናገሩት ፍልስጤማውያን የማልኪ የጉዞ ፍቃድ መሰረዙ ነው ግዘዋል። ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ዛሬ በነበረ የመንግስት ካቢኔ ስብሰባ ላይ እርምጃው በተባበሩት መንግስታት ዘንድ በታየው መጠን ያለፈ ጸረ እስራኤላዊነት ላይ ያነጣጠረ እንደሆነ ተናግረዋል። አርብ ዕለት የመንግስቱ የደህንነት መስሪያ ቤት 39 ሚሊዮን ዶላር ለፍልስጤማውያን አስተዳደር እንዳይገባ በማገድ በምትኩ ገንዘቡ በፍልስጤማውያን ታጣቂዎች በቤተሰባቸው ላይ ጉዳት ለደረሰባቸው እስራኤላውያን ካሳ እንዲከፈል መወሰኑ ይታወሳል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዶዎች ጋር አብራችሁ እንድትቆዩ እንጋብዛለን።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ታህሳስ 30 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
አሉላ፣ ከጥቂት ሳምንታት ለኔ እንደውም በርከት ያሉ ሳምንታት ብለው ይሻለኛል ከረፍት ተመልሰሃል። የአውሮፓውያን ገናና አዲስ ዓመት፣ የትናንቱ የኢትዮጵያውያን ገና እንዴት አለፉ?
ቆንጅት፣ በጣም ጥሩ ነበረ። ከረጅም የስራ ጊዜ በኋላ የተገኘ ረፍት በመሆኑ ልዩ ነበር። ረፍት ባትወጪም አንቺስ ታዲያ በዓላቱን እንዴት አሳለፍሽ?
እኔም በጥሩ ሁኔታ ነው ያሳለፍኩት አሉላ። መቼም አንተ እረፍት ላይ እንደከረመ ሰው ባይሆንም ማለቴ ነው፣ ጥናት እንዳልኝ ነገር
አሁን ተተሽን ስትሄጂ ደግሞ ተራዊን ይሆናላ።
እኔ ደግሞ ከሄድኩ አልመለስም ታቀኛለህ አይደል?
እሱን የፈራሁት ስለዚህ ነው እኔ ረጅም ጊዜ ያልቆየሁ መሰለኝ።
ለማንኛውም አሉላ፣ ጥሩ ጊዜ ስላሳለፍክ እና ስለተመለስክ ደስ ብሎኛል። እንኳን ደህና መጣ። እንደውም መልካም አዲስ ዓመት ያልኩ በጽሁፍ መልእክት ብቻ ነበር እና እረፍትህን እንደ ልብ እንድታጣጥም ብዬ ነበረ። እንኳን አደረሰ
ቆንጅት። እንኳን አብሮ አደረሰን። እርግጥ ነው አዲሱ ዓመት ከገባም አልተገናኘንም። አሁንም ከቢሮና ከቢሮ ውጭ ሆነን ነው ይህን ፕሮግራም እየሰራን ያለ ነው። ቀናት አለፉና ያለፈ ሊባል ነው። ባለፈው ዓመት ወሩ ከመገባደዱ በፊትም ሳምንታት ቀደም ብሎ ነው አብረን የሰራ ነው። ባይሆን ለመልሱ ታዲያ ለጊዜው ይስማማል በሚል ባሰናዳ ነው ቅንብር ብንንደረደረ ለአድማጮች ጠቆም እንዳደረግ ነው በመግቢያችን ሁለተኛውን የቀን መቁጠሪያ ለሚጠቀሙ በዓለም ዙሪያ ለሚገኙ አያሌ ሚሊዮኖች የአውሮፓውያኑ አዲስ ዓመት 2023 ከገባ ዛሬ ሰባተኛው ቀን ተቆጥሯል።
ግዜው ከመከስታቸውና የተለየ ስሜት ከመያሳድሩት ሁኔታዎችና እቅዶች ባሻገር ይህንኑ የአዲስ አመት መንፈስ ተንተርሰን ታዲያ
አሁን ከሩቅ ላይ ታየን የሚችል ነገር ግን ዛሬ የምናደርጋቸውንም ሆነ የማናደርጋቸውን ነገሮች በቅጡ እንመረምር ዘንድ የሚጋብዝ በመግቢያችን ተቀስ ያደረግነው ቁም ነገር ያዘለ ወግ ነው። ቀዳሚው
ዛሬ ባንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ
ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆን?
አረ ለመሆኑስ የነገው ማንነታችን ከዛሬው በርግጠኝነት የተለየ መሆኑ ብቻ ሳይሆን
የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ይከሰትልን ይሆን?
ባጭሩም የነገው ማንነታችን ያልታወቀ ብቻ ሳይሆን
ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ይታወቅ የማይችል ነው።
ይህ ሁሉ ሆኖም ቢሆን ታዲያ ዛሬ የምናደርጋቸው አንዳንድ ነገሮች
ዛሬ የሚሰማን ስሜት አጥብቀን የምንይዛቸው ነገሮች አለያም ቋሚና ጨርሶ የማይለወጡ ይመስል እነርሱን ለማስጠበቅ የምንሄደው ርቀት ያስደምማል።
አንዳንዴም ባለችን ትንሽ አቅም ሌሎችን ለመጉዳት
አሁን ለመርዳት አይደለም ለመጉዳት በክፋት የምናደርጋቸው ድርጊቶች ይገርማሉ።
በቅርባችን ያሉ ሰዎችን በቤተሰብ በጓደኛ አለያም በስራ ቦታ ከአንዱ ወይም ከሌላው ላይ ጉዳት ለማድረስ ከምናደርገው ጥረት
ዛሬ በኢትዮጵያ በስፋት እያየን እንዳለነው በጭካኔ የሚፈጸሙ ግድያዎች ድረስ ይህ ሁሉ ግን ለምን ያሰኛሉ?
እናም የዚህ ሁሉ ከንቱነት አሁን ካለንበት ሆነን አይታየን ይሆናል።
ያለ ጥርጥር ግን ያ ውሎ አድሮ የምንደርስበት የነገ ማንነታችን ነገ የሚባል ከኖረን አሁን ያለ ጥርጥር የነገ ማንነታችን ወደ ኋላ ዞር ብሎ ያለፈውን ሲመለከት የሚያፍርባቸው ይሆናሉ።
እርግጥ ነው ያንንም ቢሆን ታዲያ የማመዛዘን ብቃት መጠየቁ አይቀሬ ነው።
አንድ ሌላ ነጥብ እናከለ የሰው ልጆች ስንባል በገዛ ራሳችን ላይ ሊመጡ የሚችሉ ለውጦችን የምትንበያ አቅማችን ደካማ ነው ይባላል። አሁን ያለን ማንነት ባለበት መልኩ ይቀጥላል ብለን ብናስብ ትርጉም ይኖረው ይሆን?
እንደ አንዳንድ የሰው ልጅ ለውጥ ተመራማሪዎች እይታ ግን ራሳችንን ተሰርቶ እንዳለቀ ምርት ከማየታችን ላይ ነው ችግሩ። ምክንያት በማያቋርጥ ለውጥ ውስጥ የምናልፍ መሆናችን
ጠባይ ወይም ባህሪ ለራሳችንም ሆነ ለሌሎች የሚጠቅሙ ጉዳዮችን አስመልክቶ ያለንን አስተሳሰብ ድርጊትና ስሜት ያሳያል።
አሁን ጠባይ ሲባልም ደግሞ ዘርፈ ብዙ ነው። የልባችንን ፍቃድና ፍላጎት ብሎም የአእምሮን ጥንካሬ ያጠቃልላል።
እንደ ማህበራዊ ግንዛቤያችንና ስሜታችንን የመግራት ችሎታችን ሁሉ የባህሪያችን ምንነት መገለጫዎች ልናዳብራቸው የሚችሉ ናቸው።
የርራሄ አለያም የቅሬታ ስሜት ቁርጥ ያለ ውሳኔ የማድረግ ችሎታ
አንዳች የማወቅ ጉጉትና ስሜትን የመግራት ጥበብ በርግጥ በትምህርትና ሆን ተብሎ በሚደረግ ልምምድ ይለመልማሉ።
ሰሉላ ይህንን ቀደም ሲል ለአድማጮቻችን ያቀረብነውን እንደው በሐሳቤ ረፍት ላይ ያለ በፀሐይ ጥልቀት ባህር ፊት ለፊት ቆመ እያሰላሰልክ ያዘጋጀው ያሰብክበት የጻፍከው ነው የሚመስለኝና ምናልባት በባህሩ ዙሪያ በመሆን በእንደሱ አይነት ሁኔታ ሆነ ነው ስትጽፈው የነበረው።
የባህሩ ሐሳብ ብዙ እንድንነጋገር ያደርገኛልና ከሱ መለስ ስላለው የረፍት ነገር እንደው ትንሽ ወንዝም ካል ወጣ በለሽ ሄድሽ አይቀርም። ግን ስሜቱ ትክክል ነው ቆንጆት። በዘመን መለወጥ ስሜት ውስጥ ሰዎችንና የቱን ያህል እንደምንለወጥ በተለይ ከቅርብ ጊዜ ወዲህ ደግሞ ይፋ በተደረጉ የሳይንስ ግኝቶች ተለዋዋጭነታችን ሳይንሱ ዝርዝር ውስጥ እንዳንገባ እንጂ በስነ ህይወት ቀመርም ቢሆን በሰውነታችን ውስጥ ያሉት ሴሎቻችን ሳይቀሩ ያለማቋረጥ በየጊዜው እንደምንለዋወጣቸው በዚያም ረገድ ነገ ምንድነው ምን ሆነው የሚለውን ለሚጠይቅ ሰው ባቀረብነው ዝግጅት ውስጥ እንደገለጥ ነው ነገ ቅርም ይላል ነገ ምን አዝንበት ነገር ለዓለም አድርግ የሚያነቃ አይነት አድርገን የወሰድኩትና በዚያ ስሜት ነው ቆንጅት እዛ ውስጥ የቆየሁት።
በጣም ጥሩ ነው አሉላ እንዳልከው፣ አዲስ አመት ራስን ወደኋላም ዛሬ ላይም ወደፊትም እየተመላለሱ መመርመር መፈተሽን የሚጋብዝ ጊዜ እንደመሆኑ አድማጮቻችንም ከልብ እንደሚከታተሉትና የራሳቸውን ሐሳብ እንደሚጨምሩበት ተስፋ አደርጋለሁ አሉላ።
ትክክል ብለሻል ቆንጂት፣ ጥሩ አድርገሽ አድማጮቻችንንም አብረታተሻል። በቀናት ሳምንታትና ወራት አለያም አመታት ውስጥ የሚለዋወጡትን ከወዲሁ ለማየት እንዲያግዝ የታለመው ነው። እንግዲህ እንደተነጋገር ነው አድማጮች በእያላችሁበት ተወያዩ፣ ጻፉ፣ ደውሉልን፣ ሐሳባችሁን አካፍሉን።
አሁን ደግሞ ጉዞ ወደ አዲስ አበባ።
ቆንጂት፣ እንግዲህ ንጉሴ አክሊሉ 15 ቀኑን ጠብቆ በስልኩ መስመር ተገኝቷል። ለዛሬ ምን ይሆን ያዘጋጀልን ለአድማጮች ብናስተዋውቅ?
ንጉሴ፣ ለዛሬ በቅርቡ ከዚህ ዓለም በሞት የተለየው እውቁ ብራዚላዊ የእግር ኳስ ንጉስ ፔሌ በአንድ ወቅት እኮ ወደ ኢትዮጵያ ሊመጣ ነበር እያለን ነው። እናስ ስለምን ቀረ ይሆን? ንጉሴ በቀጣዩ መስኮቱ ያካፍለናል።
ብራዚላዊውን የእግር ኳስ ጨዋታ ንጉስ ፔሌን በቅርቡ ማረፍ በማስመልከት ባለፈው እሁድ ቀንቦ የነበረውን ልዩ ዝግጅት ስለተከታተልኩ ከኢትዮጵያ ፉትቦልና ከፔሌ ጋር የተያያዘ አንድ ታሪክ ለማስታወስ ነው ብቅ ያልኩት። የጅብራልተሩ አለት ታላቁ የስፖርት ሰው ይርነቃቸው ተሰማ የኢትዮጵያ ህዝብ በዚህ ዘመን ላይ የገጠመውን ፔሌን የማየት ድል ቢጨናገፍበት ዝንተ ዓለም ሲቆጭ ይኖራል ብለው ነበር ከ50 ዓመት በፊት ያሉት አልቀረም በጉምቱ ጉምቱ ጋዜጠኞቻችን ተቃውሞ ገጥሞት የፔሌ መምጣት ጨዋታውም አልተካሄደ ፔሌም ወደ ኢትዮጵያ ብቅ አለ ታሪኩ እንደዚህ ነው ፔሌ ከ15 ዓመቱ ጀምሮ ሳንቶስ ለተባለ ብሔራዊ ክለብ ነበር አገር ውስጥ የሚጫወተው በወር የሚከፈለው $10 እንደነበረ ታሪኩ ያስረዳል ቤተሰቦቹ በጣም ችግረኞች ነበሩ የሳንቶስ ቡድን የዛሬ 50 ዓመት ገደማ በዚህ በመስራቅ አፍሪካ አካባቢ በዙሪያው ልዩ ልዩ የወዳጅነት ግጥሚያዎችን ለማድረግ ይመጣ ስለነበረ ፔሌን ያዘው የሳንቶስ ቡድን ወደ አፍሪካ አካባቢ የሚመጣ ከሆነ በእኛ ዙሪያ በእኛ ጎረቤት አካባቢ ብቅ የሚል ከሆነ ለምን ኢትዮጵያውያንስ ፔሌን አያዩም ብለው የስፖርቱ ሰዎች እና አቶ ይድነቃቸው ተሰማ ሐሳብ አቀረቡ የሳንቶስን ቡድን ጋበዙ ይሄ ዜና በይፋ ተነገረ ጉምቱ ጉምቶቹ በተለይ አዲስ ዘመን ጋዜጠኞች የፕሬስ ሰዎች እነ ጳውሎስ ኞኞ ተቃወሙ ሌሎች ሰዎችም ጭምር ፔሌ እኮ ወደ ኢትዮጵያ ቢመጣ ወጪ ይደረጋል የተባለው የኢትዮጵያ 70,000 ብር ነው ይሄ 70,000 ብር ደግሞ አንድ ትምህርት ቤት ሊሰራ ይችላል እንዴት ትምህርት ቤት እንደመስራት አንድ እግር ኳስ ተጫዋች ለማየት ተብሎ 70,000 ብር ይወጣል ብለው ርሳን ቀጻፉ የተለያዩ የድጋፍና የተቃውሞ ጽሁፎች በየጋዜጦቹ በዛሬቱ ኢትዮጵያን በአዲስ ዘመንም ላይ መጻፍ ተጀመረ ተቃውሞ ስለበረታ ፔሌም ቀረ የኢትዮጵያ ህዝብም የፔሌን ጨዋታ ሳይመለከት ቀረ ፔሌን አይተነው ቢሆን በዘመናችን በጊዜያችን ከቶ አይቻልም ነበር እንዲህ ዛሬ ላይ ጉራችን ፉትቦል ነበር እግር ኳሳችን የወርቃማው ዘመናችን የኳስ ንጉሱ ትዝታችን በነገራችን ላይ እኛም እኮ እንደ ፔሌ የምንቆጥራቸው የሚቆጠሩ ጥሩ ጥሩ እግር ኳስ ተጫዋቾች ነበሩን ለምሳሌ መንግስቱ ወርቁ ለጣሊያኑ ኤስ ሚላን ተሸጦ አይሆንም ብለው የተቃወሙት የስፖርት ባለስልጣናት ነበሩ እንደ መንግስቱ ወርቁ እንደ ፓሼ እንደ ኢታሎ ያሉ ጥሩ ጥሩ ኳስ ተጫዋቾች ነበሩን የስፖርት መሪዎቻችንስ ቢሆኑ ዝነኞች አልነበሩም እንዴ ታሪክና አስተውስ
ጨዋታ እጅግ ወድ ስለነበረ ከልጆቼ ከሚሆኑ ሰዎች ጋር ተጫዋች እና መንግስቱ ነነስረ ጋር ተጫዋች አለ በ1950 ፌዴሬሽኑ ጸሐፊ ብቻ ሆኜ አይደለም የስፖርት ኮንፌዴሬሽኑ ረዳት ሚኒስትር ሁሉ ሆኜ ጫወት ነበር እና አንዳንድ ያጋጠሙ ነገሮች እርግጥ አሉ አሁን ለምሳሌ በ1950 ኳስ ጨዋታ ለማቆም የቆረጥኩበት ዘመን ነበር ለመጀመሪያ ጊዜ ኢትዮጵያን ወክዬ ወደ ስዊድን ለዓለም ዋንጫ የምሄድበት ጊዜ ደርሷል ለመሰናበቻ ያህል የሸዋን ሻምፒዮና ጊዮርጊስ አግኝቶ ከዚያም ከነሐማሴን ከነጥጥ ማህበር የፍጻሜውን ተጫውቼ እንዲያው በክብር ልወጣ አስቤ ነበር እና የመጨረሻው የሸዋ ጨዋታ በጊዮርጊስ እና በመቻል መካከል ደረሰ እና እኛ እኩል ለእኩል ብንወጣ ይበቃን ነበረ ይህንን ጨዋታ ለማሸነፍ እና መጀመሪያ ግብ አገባሁ 1-0 መራ እንግዲህ ከዚያ ወደ መቻል 2 ግብ ካላገባ አይደርስብንም እና በመካከሉ ላይ አንድ ግብ አገቡና 1-1 ሆነ። እኛም ስንከላከል እነሱም ለመጨመር ሲፈልጉ ሊያልቅ 1 ደቂቃ ሲቀር ከበደ መታፈሪያ የሚባለው ለወንድሙ በቀለ የሰጠውን ኳስ በራሱ ቤቱ 1 ደቂቃ ሲቀር አግብቶ የፉትቦል ታሪኬን እንዲያበድል ልዘጋለሁ ያልኩትን አበላሽቶብኛል እና አንድ ማስታወሰው ከፍተኛ ነገር ይሄ ነው። በተረፈ ግን እንዳልኩ ግብ አግቢ ነበር። በተለይም በወጣትነት ዘመኔ በጣም ግብ አግቢ ስለነበርኩ ስለዚህ በአንድ ዓመት ውስጥ 47 ጎል አስገብቶ 43ቱን እኔ ነበር ያስገባኋቸው። ይህም እንደው እንደ ታላቅ ሬከርድ የሚቆጠር ነው እና እንደው የማዝነው ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ።
ይድነቃቸው በጊዜያቸው በዓለም ላይ እንደ ፔሌ የሚያደንቁት ተጫዋች አልነበረም። በአንድ ወቅት ደግሞ ማራዶናም ስለመጣ የአርጀንቲናውን ማራዶና አይተው ብዙዎች ደግሞ ከፔሌ የበለጠ ማራዶና መጣ እያሉ ሲናገሩ ይድነቃቸው ከዛሬ 36 ዓመት በፊት ባደረጉት ቃለ መጠይቅ ከስፖርት ጋዜጠኞቻችን ጋር እሳቸው እጅግ አብልጠው አርንቀው የሚናገሩት በብዙ ምክንያት ፔሌን ነው። ፔሌ በሁለት እግሩም በቀኝ በግራውም ይጫወታል፣ በሁለቱም እግሮቹ ግብ ያገባል። ማራዶና የሚጫወተው በግራ እግሩ ብቻ ነው። ፔሌ ካስቆጠራቸውና ከሚያስቆጥራቸው ግቦች መካከል አብዛኛዎቹን በራሱ ገይቶ ነው። ማራዶና ግን በራሱ ገይቶ ግብ ሲያስቆጥር አላየሁም። በአንድ ጨዋታ ላይም ዘሎ በራሱ ሳይሆን በእጁ የመታት ኳስ እንደ ግብ ተቆጥራ ብዙ ጊዜ ሲያጨቃጭቅ እንደነበረ ታስታውሳላችሁ ያሉት ትዝ ይለኛል። ፔሌን በዲሲፕሊኑ በጥሩ እግር ኳስ ተጫዋችነቱ በጣም ያደንቁ ስለነበረ ከእኛም እነ መንግስቱን፣ እነ ኢታሎን፣ እነ ኑሬን እግር ኳስን በእግር ሳይሆን በእጅ የሚጫወቱ የሚመስሉትን ኢትዮጵያውያን ተጫዋቾችን እያነሳሱ ያደናንቁ ነበር። እና ፔሌ ቅድም እንደተባለው 70,000 ብር ተከፍሎ ወደዚህ መጥቶ ቢሆን ኖሮ ያን ጊዜ እኛም እንግዲህ አይተን ያን ጊዜ ጉራችን አይቻልም ነበር። 70,000 ብር ማለት እንግዲህ ያን ጊዜ በኢትዮጵያ ምንዛሬ $1 በ2 ብር ከ10 ሳንቲም የሚለወጥበት የሚቀየርበት ጊዜ ነበር። ለሁሉም ሆነ አለፈ። የዛሬ ዝግጅቴን በዚሁ ላብቃ። አመሰግናለሁ።
እንግዲህ ማን ይናገር የነበረ ነውና ንጉሴ አክሊሉ ያካፈለን ታሪክ እንዳስደመማችሁ አንጠራጠርም። እናቶ ይነቃቸው ተሰማ ፔሌ ወደ አፍሪካ አካባቢ ከመጣ ዘንዳ አዲስ አበባ ይምጣ ምን አለ ጥሩ ነው። ጋዜጠኞችና ሌሎች ደግሞ አይ እሱን ለማምጣት 70,000 ብር የሚወጣው ኢትዮጵያ እኮ ገንዘብ አልተረፋትም። ክርክሩ ጦፈ። ገንዘቡ ትምህርት ቤት ይሰራል እኮ ብለው የተከራከሩት አሸነፉ። ፔሌም ቀረ። አድማጮች ይህን ታሪክ ዛሬ ላይ ሆነው ሲሰሙ ልባቸው ወደ የትኛው ወገን አድልቶ ይሆን? ሐሳባችሁን አካፍሉን።
አድማጮች እንግዲህ በአዲስ አመት በነቃ ተሳትፋችሁ ከራዲዮ መጽሔት ጋር አብራችሁን ዝለቁ። አሁን ወደ ተከታዩ ቅንብር ነው የምናመራው።
ቀጣዩ ደግሞ የሙዚቃ ወግ ነው።
ሙዚቃ በሕይወታችን ውስጥ ያለውን ትልቅ ስፍራ የሚፈትሽ
አሁን ቀደም ከቀረበ የተመረጠ ተከታታይ ቅንብር በመጠኑ ቀንጨብ ተደርጎ የተወሰደ ነው።
ቅንብሩን እናስቀድም። ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደምን ይለያል? ሙዚቃ ቀልብን ከማዝናናት ውጥረትን ከማርገባሽ ጋር የጥንዶችን ፍቅር ስለማለምለሙ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለመሆኑ የሚተነትኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ምስጢርና ፋይዳ አስመልክቶ በጀመርነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን። በሙዚቃ ወጋችን የምንሰማው የረቂቅ ሙዚቃ ቀማሪው ባክ የተጫወተው ድንቅ ሙዚቃ ይሁን የቢትልስ አቀንቃኞች ያንቆረቆሩት ዜማ፣ ብራድ ፔዝሊ ይሁን ብሩኖ ማርስ አሊያም ኢትዮጵያዊ ነዛዎችን እናምጣና የያሬድ መንፈሳዊ ዝማሪዎች ይሁኑ የብዙዎችን ቀልብ መስረቅ የታደሉት እውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች ሆን ብለንና አዘውትረን ማዳመጡ ይሳካልን እንጂ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም። የሙዚቃ ድምጽ ስንሰማ ቀልባችንን መላካችን እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምጽ ከሚቀሰቅሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት እየኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎን አንጎላችን የተፈጥሮ እምቃቀሙን ጥቅም ላይ ሊያውል ይነቃቃል።
እናም በሙዚቃው ስልት ዳግም ይቃኛል እንደ ጥናቶቹ አግነት። የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጀምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምን ቁጥራቸው 16 ያህል የሙዚቃ በረከቶች ጥቂቱን ወፍር መልከት እናድርግ። የትውስታን አቅም ማብልጸግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የተነበቱ ዘመን ጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማህደር ተፈልቅቀው ድንገት ከተፍ ይላሉ። የሙዚቃ ምትሃት የሚፈጥረው አንዳች ሚስጥር የሙዚቃ ኃይል የጤና መታወክ ያስከተለው አለያም ምርጅና ያደበዘዘና ያጠፋቸውን ትውስታዎች ሳይቀር ለምንነስ መቻሉ ያስደምማል። አሜዚያ፣ ዲሜንሺያ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ሙዚቃ ትኩረትን ለመሰብሰብ ይረዳል። ድንገት የሚወዱትን ሙዚቃ ከማጫወቻው ላይ ሲያዩ የሚሰማውን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችን ዝብርቅርቅ ሲልብን ቀልባችንን ለመሰብሰብና አለያም እንቅልፍ አልወስድ እያለ ሲያስቸግረን ሙዚቃ ሙሉ መንፈሳችንን በማረጋጋት ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድ ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቆጣጠር ሙዚቃ አይነት ደግሞ ለፈጠራ ስራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል። አለስ ብሎም ገርብብ ያለን የጥበብ በር ከፍቶ ያስገባል። ይህን መሰሉ የሙዚቃ ድምጾች ታዲያ በተለይ የረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ድል ይከስታሉ። የድምጹ መጠን ታዲያ በድምጽ መለኪያው ስሌት 70 ዴሲብል መሆኑ የሚመረጥ መሆኑን ጥናቱ ይጠቁማል። ከዚያ በላይ ድምጽ ያለው ሙዚቃ የሐሳብን መበታተን ከፍ ያደርጋል ነው የሚለው። አይቺ ወይም የአምሮ ልቀት መጠን ይጨምራል። ሙዚቃ አካኒ ወይም ተዋሽ ፋይዳዎችን ማለት ሙዚቃ የህመም ወይም የስቃይ ስሜትን ይቀንሳል። አዘን የተጫነው አለያም ቁዘማ የበረታበትን ዙሪያ ገባ በአንታዊ ስሜት የመተካት ልዩ አቅምን ታድሏል። የተረበሸን መንፈስ ያረግባል። የልብ ህመም ህክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል። ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪው ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትርፋት መጎናጸፍ በእርግጥ ምንኛ መታደል ነው።
አድማጮች፣ ስለ ሙዚቃ የተሰናዱትን እነኚህን ተከታታይ ቅንብሮች የሙዚቃ ምትሃትና የሙዚቃ ጉዳይ በሚሉ ሁለት ርዕሶች በድረገጻችን ላይ ብትፈልጉ ሙሉውን ታገኛላችሁ።
ተራራው ማዶ የዚማው ርስ ነው። ድምጻዊው የጃኖ ባንዱ ኃይሉ መርጊያ ነው። በግሩም ጫዋታው እናመሰግናለን።
ሬዲዮ መጽሔት ዝግጅታችን ይቀጥላል። አድማጮች፣ የበርካታ መጽሐፍት ደራሲና የሃይማኖታዊ አስተምህሮ አዋቂም ናቸው በቀደመው ዝግጅታችን ያስተዋወቅናችሁ እንግዳችን።
ለምሽቱም የመጨረሻ አላደረግነው ቅንብራችን ተመልሰዋል። ሊቀ ህሩያን በላይ መኮንን ወደ ቆይታችን እንሰዳችሁ። በምስል ለተደገፈ የስቱዲዮ ወግ ቀጠሮ ይዘን እናም ይህንኑ አስተዋውቀን ነበር የተለያየ ነው። እስኪ ደግሞ ወደ እርሶ ስራዎች እንመለስ።
እንግዲህ የተወሰኑትን ለትውልድ እንዲጠቅማሉ ምላቸውን ባለፈው ያነሳዋቸው ሁለት መዛግብተ ቃላት አሉኝ። አንደኛው ያው ሕያው ልሳን ግዕዝ አማርኛ መዝገበ ቃላት ነው። የተለየ የሚያደርገው እስካሁን በሀገራችን ከተሰሩ ስራዎች ባህላዊ የፊደል ተራ መዘጋጀቱ ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክሌ ያዘጋጁት ሕያው ስራቸው አለ። ያው ተጠቃሽ ነው፣ ትልቁ ስራ ነው። ነገር ግን እሱ በአረገደ በጥንቱ የግዕዝ የፊደል ተራ ስለተሰራ የአሁኑ ትውልድ አረገደን። አንዳንዴ አቡጊዳም ይባላል። አቡጊዳ እንኳ የማስተማሪያ ዘዴ ነው እንጂ የፊደል ገበታ አይደለም። አረገደ አወዘ ነው ወይም አሌፍ የት ጋኔል ዳሌፍ የሚለው ነው የፊደል ገበታው። እና የአለቃ ኪዳነ ወልድ በዚያ ስለተሰራ ለትውልዱ ትንሽ ቀና የሆነ ለጥናት እንዲረዳ ብዬ ባህላዊ ደረጃ ያዘጋጀሁት ሕያው ልሳን ግዕዝ አማርኛ መዝገበ ቃላት አንዱ እንደው ከሰራኋቸው ስራዎች ጥሩ ብዬ የምለው እሱ ነው። እሱን ከሰራሁ በኋላ ደግሞ ሁሉም ደግሞ ግዕዝን ማወቅ የሚፈልግ ቢኖር ከአማርኛ ከሚያውቀው ቃል ተነስቶ ግዕዙን ማግኘት ይቀላል በሚል እንደገና ከአማርኛ ወደ ግዕዝ ደግሞ ሰራሁት። እሱን ትንሣኤ አማርኛ ግዕዝ መዝገበ ቃላት ብያዋለሁና እነዚህ መጽሐፍ ያው እንግዲህ ትንሽ ለትውልድ የሚጠቅሙ ስራዎች ናቸው ብዬ አስባለሁ። ሌሎቹ ለሕፃናትን መጽሐፍ የጻፍኩት አለ። እንደገና ደግሞ ሪፐሪቃውን እሜቴ ገላነሽ አዲስ ከአምሳ አመታት ቅኔ ያስተማሩት አይነ ስውር ሆነው ማንኛውም አይናማ ሴት የምትሰራውን ሲሸቱን፣ ፈትሉን፣ መጋገሩን፣ ወጥ መጥራቱን ይህ ሁሉ ነገር የማይቀራቸው በተፈጥሮ ብሩክ የተፈጠሩ እናት ነበሩ። የእሳቸውን ታሪክና ቅኔዎቻቸውን ጨምሬ ያሳተሙት መጽሐፍ አለ። ሰውም እሷን መጽሐፍ አሁን ጠፋ ነው እንጂ በጣም የወዳት ነበረ። ሌላው ደግሞ የእቴጌ ጣይቱ ታሪክ እቴጌ ጣይቱ በደብረ ነዊ በሚል ርዕስ ያሳተሙት መጽሐፍ ነበር እና እቴጌ ኢትዮጵያዊት ናቸው። አሁን አንዳንዴ ታሪክ ሽም ያለ እቴጌ በቅርብ ጊዜ አሁን እቴጌ ጣይቱ ኦሮሞ ናቸው፣ እቴጌ ጣይቱ ነጁ ናቸው፣ እቴጌ ጣይቱ ጎንደር ናቸው፣ ጥሜን ናቸው ምናምን የሚል ነገር ብዙ አለ። ግን እኔ በአጠቃላይ እቴጌ ኢትዮጵያዊት ናቸው ወደሚል ለማምጣት እና የተረሳ ደግሞ በአንድ በእናታቸው በኩል የማይታወቀውን የዘር ሐረግም ጭምር የሰራሁበት እሱ መጽሐፍ ነበረ። እንደ ልብ ወለድ ያው ፎክሎራዊ ነገር ነው። ጥቁር ቁመት የሚል ረጅም ልብ ወለድ መጽሐፍም አሳትሜ ያው እንግዲህ ገበያ ላይ ብሎ አሁን እንኳን የጠፋ ነው። ግጥም መድበሎችም አሉ እና የሃይማኖት መጽሐፍቱ አንድ ስድስት ይሆናሉ። ምዕራፍ አለ። ሴተ ትሩፋት ዘቅዱስ ያሬድ የሚለው የቅዱስ ያሬድን ታሪክ የሰራሁበት ነው። የቅዱስ ያሬድ ታሪክ አሁን ትልቁ ፈተናችን በእኛ ሀገር መስማማት አይቻልም። እኔ ለምን እንደሆነ ሰው የራሱን የያዘውን ነገር ይዞ መቀጠል ነው እንጂ ይሄኛው እኮ እንደው ከስነ መክንኑ አንጻር ከሎጂክ አንጻር ይሄ ያስኬዳል ብሎ መቀበል ትንሽ ይከብደናል። እኔ ለምን እንደሆነ እና ለቅዱስ ያሬድ ታሪክ እስካሁን በአሻሚነት ላይ ነው ያለ። አሻሚነት ሲባል ምንድን ነው? አንደኛ ያው ህጋዊ ካህን ነው የሚል መረጃ አለ። አይ የለም፣ ድንግል ነው ንጹህ ነው የሚሉ አሉ። ሸንከሳሩ ገድሉ እብርታችን ለታይረሰ ይላል፣ አርፏል ይላል። ነገር ግን የለም፣ አልሞተም፣ ተሰውሯል የሚላለና ይህን እንኳን መፍታት አልቻልንም። እኔ በበኩሌ መረጃዎችን ያው እንግዲህ አጠናቅሬ የእሱን ታሪክ ሲሰራ አንድ አምስት ገድላትን መርምሬያለሁ። ሌላ ሌላውም ደግሞ በእሱ ሙያ ያው በዚህ በቅዱስ ያሬድ ዜማ በርዛና ምርነት ትንሽ ያው ከሙያው ጋርም ቅርበት ስላለኝ ተምሬም ተመርጬም ስላደኩኝ ለእውነታነት የሚጠጋውን ስራ ሰርቻለሁ እና እንዲህ አይነት ስራዎችን ነው የሰራሁኝ።
በስፋት ወደሚታወቀው የቅዱስ ያሬድ የዜማ ድርሰቶች እንደ አንድ ሁለት ተከታይ ጥያቄዎችን ብንይዝ የቤተ ክህነቱንም ዜማ እውቀት የሌለው ሰው በሚረዳው ደረጃ በመጠኑ ቢያስረዱ።
እንግዲህ የዜማ ድርሰቱ በሶስት ጣዕመ ዜማ በግዕዝ በእዝልና በአራራይ ነው ቅዱስ ያሬድ ዜማ የሚወሰነው። ከዚህ የሚወጣ የዜማ ስልት የለም እና አሁን ቅዱስ ያሬድ አብዛኛውን ድጓ እንደደረሰው ይታመናል። ነገር ግን እገሌ ባይባሉም የኋላ ሊቃውንትም በተለይ ከዚህ ከአስራ አራተኛው ምዕት ዓመት ጀምሮ እንደና አባ ጊዮርጊስ አይነት ታላላቅ ሊቃውንት ከነበሩበት ዘመን ጀምሮ ዜማ የተጨመረ መዝሙር እንዳለ ያው ይታመናል። ሰሞኑን ከዚህ ከምጽፋቸው ተጽዕኖ ፈጣሪ ሴቶች ከምላቸው እሌኒን አነሳለሁ። የአጼና ኦርድን እናት ማለት ነው። እቴጌ እሌኒ ሁለት የግዕዝ መጽሐፍት ደርሰዋል። ልጃቸው አጼና ኦርድ ደግሞ በጣም ሊቅ ነበሩ። የግዕዝ ቅኔ አዋቂ ናቸው፣ ማህሌታዊ ናቸው። እንደገና ደግሞ መልክአ ማርያም የሚባለው ድርሰት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትመሰገንበትን በጸሎትነትም በማህሌትም እና አጼ ናኦድ በዚህ በመንፈሳዊነታቸው ይመስለኛል ድጓ ውስጥ አንድ ለሳቸው የተደረሰች መዝሙር ወይም ማንገርጋሪ ትባላለች። ለብዙ ሰው ደግሞ በየቀኑ ከተለይ ከሙታን ጋር ሳይዙ መገልገያ ናት።
እሺ የሚሉን ከሆነ አንዱን ዜማውንም እንደው ቢያሰሙን ደስ ይለኛል።
አጼና ወድንም ለማስታወስ አንገርጋሪዋን እሷን ድበለካ ቅዱስ ያሬድ ዜማ ሃሌሉያ ማርያም ድንግል እመቅድመ ታግል ለክርስቲያን አክሊል ለናኦድ ገብርኤል ኮንዮ ሰዋስወ ሳይል ማይፈዱ እንግዲህ ግዕዝ የሚባለው ዜማ ነው።
ምን ማለት ነው? እንደው ሀሳቡን ቢያስጨብጡን መዝሙሩ ላይ ያለውን
ማርያም ድንግል እመቅድመ ቃል የቀዳሚው ቃል እናት የሆንሽ ማርያም ድንግል ሆይ ለክርስቲያን አክሊል ለክርስቲያን ዘውድ ነሽ አክሊል ነሽ ለናኦድ ገብርኪ ኩኒዮን ሰዋሱ እንግዲህ ያው መሰላል ማለት ነው። አገልጋይሽ ናኦድን የይቅርታ መሰላል ሁኚው ማንሰዱ ለነበልባል የነበልባል ማደሪያው መራት ዘወንጌል የወንጌል ሙሽራ ድንግል ማርያም ሆይ ናኦድ አገልጋይሽን የይቅርታ መሰላል ሁኚው ነፍሱን ወደ ገነት ወደ መንግስተ ሰማያት አስገቢ ለማለት ነው።
ቀደም ባለው ቃለ ምልልሳችን ስለ ሽምግልና አጫውተውን ነበረ። እንዲያውም በማህበር መደራጀቱም ኋላ ላይም ኃላፊነትም ወስደው እያደረጉ ያለውን ነግረውን ነበር። ኢትዮጵያ ዛሬ ከሚታየው ሁኔታ ለሰላም ከፈነጠቀው ተስፋና አሁንም እየተንገዳገደም ቢሆን በዛ ከተጣለው ተስፋ አንጻር የሽምግልና ነገር ይረዳል ብለን አምነናል፣ ባህላችንን አልተጠቀምንበትም ወደሱ ማዘንበሉ ብለውን ነበርና ተገቢነቱን ጠቀስ አድርገን ነበር የቋጨ ነው። ምን ላይ ደረሰ ይሆን? እዚህ ሀገርም ከመጡ በኋላ ለመግፋት የሞከሩት ነገር ነው ወይ? ሲመለሱስ የሚያደርጉት ነገር አለ ወይ? በተለይ በብሔራዊ ደረጃም የእርቅና የሰላም ጥረቱ ገና ብዙ ሊገፋበት በሰፊው የታቀደ ነገር እንደመሆኑ እሱ ላይ ያለውን ሐሳብ ፈንጥቀው ለዛሬው ወጋችን እንቋጫለን።
እንግዲህ ይሄ መቼም ምንም ለችግሮቻችን ሌላ መፍትሄ እንደሌለን ያው ካለፍንባቸው ሁኔታዎችም ተምረናል። የቀደመ የሀገራችን የአባቶቻችን ታሪክም የሚነግረን ይሄንን ነው። ሁሉም ህዝብ፣ ነገድ፣ ማህበረሰብ በየባህሉ በየልማዱ የሚመራው በዋናነት በሽምግልና እንደነበረ ቢጠናም ባይጠናም ምንም ጥያቄ የሌለበት ትልቁ የሀገራችን የችግር መፍቻ ሽምግልና እንደሆነ ተረድተናል። እና ባለፈው አመታት ያው ሽምግልናው ትንሽ ትኩረት አጥቶ ቆይቷል። አሁን በዜና የሌላ ታሪክ ውስጥ መግባት አልፈልግም። በጣም በሽምግልናው ላይ የነበረው ጫና ቀላል አልነበረም። እና ሽምግልና እንደ ኢትዮጵያም እንበል እንደ አማራ ህዝብ የችግር መፍቻ ነው። በአሁን በአማራ ህዝብ የሚነሱ ራሱ አባባሎቹ ይገልጡታል። በአማራ አባባል ሰማይ ተቀደደ ቢሉ ትተው ሽማግሌ ይሰፋዋል። ይሄ ትልቁ አባባል ነው። እና የማይቻለውን ነገር እንኳን ሰማይ አይቀደድም፣ ግን ቢቀደድ እንኳን አያስጨንቅም፣ ሽማግሌ የማይፈታው ችግር የለም ለማለት የሽማግሌ መፍትሄ ፈጭነት ከፍ አድርጎ ለማሳየት አባቶቻችን የተጠቀሙበት ነው። እና ሽምግልና ትልቅ ዋጋ አለው። አሁንም ቢሆን የማህበረሰባችንም የሀገራችንም ችግር ሊፈታ የሚችለው በሽምግልና ነው። ሁለት ዋና ዋና አካላት አሉ፣ የሀገር ሽማግሌና የሃይማኖት አባት። የኢትዮጵያ ህዝብ ከእምነት ውጭ የሆነ ብዙ የለም። ያው እምነቱ ውስጥ ሆኖ ብዙም ችግር የሚፈጥር ሊኖር ይችላል እንጂ በእምነት ስር ነው። ሁሉም የሃይማኖት አባት አለው እንደየ እምነቱ። ያው እንደሚባልለት ከሆነ 97-98% የኢትዮጵያ ህዝብ በእምነት ጥላ ስር ያለ ነው የሚባል እና የሃይማኖት አባት የሀገር ሽማግሌ በትክክል ከሰራ ፈተናው ምንድን ነው? እረኛው የለገመለት ነው መንጋው የሚጠፋ መንጋው ገደል የሚገባ። እረኛ ካልለገመ ከብት አይጠፋም ይላሉ አባቶቻችን። እረኛ ሲለግም ነው መንጋው የሚበተንም የሚጠፋ ማዝመራም የሚያጠፋ እና በሌላም ሊወሰድ የሚችል እና እነዚህ ሁለቱ ተቋማት የሃይማኖትና የሽምግልና ተቋማት እንደየባህሉ እንደየእምነቱ መጠናከር መቻል አለባቸው። እኔ በዋናነት ደጋግመንም እንደምንለው በየስብሰባችን ከዚህ ከዘመኑ ከወቅቱ ፖለቲካ ነጻ ሆኖ መገኘት በጣም ሀገራችን የተፈተነችበት ምንድን ነው? ሁሉም የፖለቲካ ጥገኛ እየሆነ መንግስትም ለፖለቲካው ሲል አልፈልግም ይላል። መንግስትና ሃይማኖት የተለያየ ነው ይላል። ነገር ግን ደግሞ እጁን ሲያስገባ ይገኛል። የሃይማኖቱን ማባት ከፖለቲካው መራት አይፈልግም። ዘመናችን በጣም ከዚህ ከተጠቃሚነት ጋር እየተያያዘ ችግራችን ይሄ ነው እና አሁንም መፍትሄው ሽምግልናችን ማጠናከር ነው። አሁን በአሁን ሁኔታ ባለፈውን ጥቅምት 27ኛ አንድ ትልቅ ጉባኤ እንደ ክልል እንደ አማራ ክልል ትልቅ ጉባኤ አካሄደን። በ12ቱ ዞኖች እና በ3ቱ ሜትሮፖሊታን ከተሞች ያሉ ሽማግሌዎችን ጠርተን ሽምግልናውን ወደ ዞን ለማውረድ ከዞንም ወደ ወረዳ የነባሩን የሽምግልና ስርዓት ለመመለስ ጥረት እያደረግን ነው። አሁንም ወደ የካቲት አካባቢ አንድ ትልቅ ጉባኤ ይኖረናል። እዚህ ከመጣ ወዲህም እንዲያውም እዚህ ቨርጂኒያ ያሉ አንድ ትልቅ ሽማግሌ ያሉ ፕሮፌሰር ብርሃኑ እዚህ አዲስ አበባም እየመጡ በስብሰባ ብዙ ጊዜ እንገናኛለን። ትናንት ዛሬም ደውለውልኝ ነበር። አሁን ጥር ላይ የኢትዮጵያ የሀገር ሽምግልና መማክርት ጉባኤ ለማካሄድ አስቦ እኔም ልሄድ እዚያ ደውለውልኝ ነበር ሽማግሌዎቹ እና መቼ ነው የምትመለስ ብለውኝ እና ያው እዚህ ከገና በዓል በኋላ እዚያ ጉባኤ እንደሚካሄድ በተለይ አሁን ባለው ወቅታዊ ችግር ላይ በዚህ በአማራና በኦሮሞ ስም የሚካሄድ አሳዛኝ ሁኔታ በእሱ ላይ ለመነጋገር ቀጠሮ የተያዘ ይመስለኛል እና ችግሩ የሚፈታ በሽማግሌ ነው። ሀገራዊ የምክክር ኮሚሽን ብለን አቋቁመናል። እነ ፕሮፌሰር መሰል መጀመሪያም ሀገራዊ የምክክር ሽምግልና ላይ ነበሩ እና ሽምግልና በትክክለኛ ቁመና ላይ ሆኖ ህዝብንም ከታች እየመከረ እያስተማረ ወጣቱ እንዲበስል እንዲሰክን ትልቁን እንዲያከብር እየመከረ እያስተማረ እንደገና ደግሞ ወደ ላይም ደግሞ መንግስትን ደግሞ ሀይ እያለ የቀደሙት የሃይማኖት አባቶችም ሽማግሌዎች እኮ ነገስታቱ ስስታቱ መስሎ ይሄ እኮ አያስኬድም፣ ለህዝቡ አይመጥንም፣ ህዝቡን ያስቀይማል እየተባለ ነው ሀገር እንግዲህ ጸንታ ተመርታ የኖረችው እና አሁንም ቢሆን ለሽምግልናው መንግስት ጆሮ መስጠት አለበት። ለሃይማኖት አባቱም ጆሮ መስጠት አለበት። የሃይማኖት አባትና ሽማግሌም ደግሞ በራሱ ቁመና ላይ መገኘት አለበት። ትልቁ ፈተናችን የሆነ በራሳችን ቆመና ላይ አልገኝ ይያለ ነው። እዚያም ለዚህ መንታ መንገድ ላይ የሆነ ነው ሀገራችን ችግሯ። እንግዲህ አንፈታ ያለ ብዬ አስባለሁ እና ሽንግልና ትልቁ አዳም ያለ
ግድን አድርገን እናመሰግናለን። እዚህ ባደረጉት ቆይታ ለእኛም ደግሞ ጊዜው ቀንሰው ይህን ያህል ሊያጫውትን ፈቃደኛ ስለሆኑ እጅግን አድርገን እናመሰግናለን። የገና በዓልም ጥሩ እንዲሆንለት እንመኛለን።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
ቆንጅት ለወትሮ የመጨረሻውን የዜማ ምርጫችንን አድማጮች ሙዚቃውን አየር ላይ በቀጥታ በሚያገኙበት መንገድ ነው የምናስተዋውቀው። ዛሬ ግን የስንብት ምርጫችን ሰሞኑን እያነጋገረ ያለ አንድ ዜማ ድምጻዊው አቡሽ ዘለቀ ኢትዮጵያ ውስጥ አሁን ለሚታዩ አንዳንድ አሳዛኝ ሁኔታዎች እንደ ምክንያት ያለውን በሚገልጽበት ዜማ ብንሰናበት
ጥሩ ሐሳብ ነው።
ሰላንቹ ወለየ አላማሯ ጉብለ ቀብራሪየ በይሰላ በይሰላንቹ ማጣዝማ ድዳረኩሽ መስለኔውን ሳልሰማ ሳልሰማ ጉዴ Chowit kamu, lai 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 lai
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን በዚሁ ተሰናበትን።
ሰላም፣
በደህና ደሩ።
I out.